ይህ የአሜሪካ ድምፅ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 5 2015 ዓመተ ምህረት ዝግጅታችን ጀመረ።
ሆን ይችላል ወሲባ አስተያየቶች መስጠት ሊሆን ይችላል ኢንተርኔትን ተጠቅሞ ማስፈራሪያ ማድረስ ስም ማጥፋቶች ሊሆን ይችላል ወይም ደግሞ ሴቶችን አድራሻ ኦንላይን ላይ መለጠፍና ከዛ ሌሎች ሰዎች ኮንታክት እንዲያደርጓቸው እነዚህን የመሳሰሉ ጥቃቶች አሉ።
ቀደም ሲል የሰማችኋት በኢንተርኔት አጠቃቀም ደህንነት ዙሪያ ጥናቶችን ያካሄደችውና ስልጠናዎችን በመስጠት ላይ የምትገኘውን ባለሙያ ሰላማዊት ተዘራ ነበር። በኢንተርኔት አማካኝነት ሴቶች ላይ የሚደርሱ ጥቃቶች ምን አይነት ናቸው? እነዚህ ጥቃቶች በኢትዮጵያ ሴቶች ላይ ምን አይነት ጉዳት ያደረሱ ነው? በምሽቱ እንመለከታለን።
የኢትዮጵያ ህዝብ 42%ቱ ከ14 አመት በታች ነው። ይህንን የህዝብ ቁጥር በደንብ አድርገን ብናሳድገው በደንብ መስመር ብናስይዘው ብንገራው ብንመራው የተሻለ ውጤት እናመጣለን።
አሁን ደግሞ የሰማችሁት ሴፍ ላይት ኢኒሼቲቭ የተሰኘ ተቋም መስራችና ስራ አስፈጻሚ የሆነውን ወጣት አምባሳደር ስለሺ ሳልስ መሐመድን ነው። ተቋሙ ወጣቶች በአስተሳሰብና በሙያ ታንጸው ለሥራ ገበያ ብቁ የሚሆኑበትን እድል በማመቻቸት ዙሪያ እየሰራ የሚገኘውን ሥራ እንቃኛለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እለቱ እሁድ የካቲት 5 2015 ዓመተ ምህረት ነው። የመስታወት ዝግጅታችን ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና
ደረጀ ደስታንን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጥ።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ታጣቂዎች 10 የኒጀር ወታደሮችን ገደሉ ሲል የሀገሪቱ መከላከያ ሚኒስቴር አስታወቀ። የኒጀር መከላከያ ሚኒስቴር ታጣቂ አሸባሪ ሲል በጠራቸው ቡድኖች በደቡብ ምዕራብ ኒጀር ከማሊ ድንበር አቅራቢያ በትንሹ 10 የሚደርሱ ወታደሮች መገደላቸውን ትናንት ቅዳሜ አስታውቋል። ከትላንት በስቲያ አርብ በተፈጸመው በዚህ ጥቃት 13 ወታደሮች ጉዳት የደረሰባቸው ሲሆን ሌሎች 16 ደግሞ እስካሁን የደረሱበት አልታወቀም። በዚህ የተነሳም የሟቾቹ ቁጥር ከዚህ በላይም ሊጨምር እንደሚችል የሚኒስቴር መስሪያ ቤቱ አክሎ አስታውቋል። ወታደሮቹ በጊዜው በሀገሪቱ ሰሜናዊ ክፍል ባኒባንጓ በተሰኘው አካባቢ ቅኝት በማድረግ ላይ ሳሉ ሃይማኖታዊ ጽንፈኛ በሆኑት ቡድኖች የተቀነባበረው የሽምቅ ጥቃት እንደደረሰባቸው ነው የሚኒስቴር መስሪያ ቤቱ የተናገረው። መግለጫው አያይዞም ከጥቃቱ ፈጻሚዎች በርካቶች መገደላቸውን አመላክቷል። ይሁን እንጂ ትክክለኛው አሃዝ እስካሁን ድረስ አልተገለጸም። ከአስር በላይ የሚሆኑ የአረብና የእስላማዊ ሀገራት ከፍተኛ መሪዎች እስራኤል ከፍልስጤም ጋር የተፈጠረውን ግጭት ተከትሎ በኢየሩሳሌምና በዌስት ባንክ እየፈጸመች ያለው ድርጊት የቀጠናውን ስጋት የሚያባብስ ነው ሲሉ አስጠነቀቁ። በዛሬው ዕለት በካይሮ በተካሄደው ስብሰባ ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ፣ የጆርዳኑ ንጉስ አብዱላህ ሁለተኛና የፍልስጤሙ ፕሬዝዳንት ማህሙድ አባስ ከሌሎች ብዙ ከፍተኛ ሹማምንትና የውጭ ጉዳይ ሚኒስትሮች ጋር ተሰብስበዋል። ይህ ከፍተኛ የመሪዎች ስብሰባም በኢየሩሳሌምና እስራኤል በተቆጣጠረቻቸው በጎረቤት ግዛቶች ላይም በአመታት ውስጥ ከፍተኛ የሆነ ግጭት እየተካሄደ ባለበት ወቅት ነው። እስራኤል የጎርጎሮሳውያኑ አዲስ አመት ከገባበት ጊዜ አንስቶም እስካሁን ድረስ 45 ፍልስጤማውያንን የገደለች ሲሆን በእስራኤል በኩል የሟቾቹ ቁጥር 10 ብቻ መሆናቸውን አሶሺየትድ ፕሬስ አረጋግጫለሁ ብሏል። የስብሰባው ተሳታፊዎች የእስራኤል በዌስት ባንክና በኢየሩሳሌም ቤት ማፍረስና ሰፈራን ጨምሮ እየወሰደች ነው ያሉትን የተናጠል እርምጃ አውግዟል። ተሳታፊዎቹ የእስራኤል ባለስልጣናት የእስራኤልና የፍልስጤም የውዝግብ ማዕከል የሆነችውን በሙስሊምና በአይሁዶች ዘንድ እንደ ቅዱስ ስፍራ የሚታየውን አካባቢ መጎብኘታቸውንም አውግዟል። ይሁን እንጂ እስካሁን ድረስ ከእስራኤል መንግስት የተሰጠ ምላሽ የለም። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ዋሽንግተን ዲሲ ነው። በሌላ በተያያዘ ዜና ባይደን በእስራኤል ተቃውሞ በቀጠለበት በአሁን ሰዓት እስራኤል በፍትህ እቅዶቿ ላይ ስምምነት ላይ እንድትደርስ ጥሪ ያቀረቡ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በመላው እስራኤል ተቃውሞ የቀሰቀሰውን በቤንጃሚን ኔታንያሁ የቀኝ ዘመም መንግስት ግፊት የተደረገባቸውን የፍትህ እቅዶች ላይ በሰፊው ስምምነት ላይ እንዲደረስ ጥሪ ያቀረቡ። ነገ ሰኞ የእስራኤል ፓርላማ በህግ ማሻሻያው ዙሪያ ይሰባሰባል። ፓርላማ በሚኖረው የህግ ማውጣት ስነ ስርዓት ላይም የፍትህ ማሻሻያ በማድረግ የጠቅላይ ፍርድ ቤቱን ኃይል በመቀነስ የህግ አስፈጻሚውን ኃይል የሚጨምረውና ለመንግስት ዳኞችን የመምረጥ ኃይል የሚያጎናጽፈውን ህግ ያጸድቃሉ ተብሎ ይጠበቃል። ይህ ግፊት ታዲያ በመላው ሀገሪቱ ከፍተኛ የሆነ ተቃውሞ የገጠመው ሲሆን መንግስት የህግ ማሻሻያው ላይ ረጋ ብሎ ወደ ስምምነት እንዲደርስ ጥሪ እየተደረገ ይገኛል። የተለያዩ የህዝብ አስተያየት መስጫዎችም ህዝቡ ለነዚህ ማሻሻያዎች አነስተኛ ድጋፍ ብቻ እንዳለው አስታውቀዋል። በመጨረሻም በቱርክና በሶሪያ 7.8 በሬክተር ስኬል የሆነው የመሬት መንቀጥቀጥ ከደረሰ ከአምስት ቀናት በኋላ የነፍስ አድን ሰራተኞች በህይወት የተረፉ ሰዎችን ማውጣታቸውን ቀጥለዋል። ይሁን እንጂ አንዳንድ የነፍስ አድን ስራዎች በአቅራቢያው በሚፈጸሙ ዝርፊያዎች የተነሳ ስራ ማቋረጣቸውም ተነግሯል። እስካሁን ድረስም በቱርክና በሶሪያ ከ28,000 በላይ ሰዎች መሞታቸውንና ሌሎች በሚሊዮኖች የሚቆጠሩ ደግሞ ቤት አልባ መሆናቸውን ባለስልጣናት ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ማርቲን ግሪፊስ የሟቾች ቁጥር በእጥፍ ይጨምራል ብለው እንደሚጠብቁም ተናግረዋል። በአማጽያን ቁጥጥር ስር ያለው የሶሪያ ሰሜናዊ ምዕራብ ክልል በጉዳቱ እጅግ በከፍተኛ ሁኔታ የተጠቃው አካባቢ ነው። የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶዋን ትላንት ቅዳሜ ዕለት ባደረጉት ንግግር የመሬት መንቀጥቀጡን የክፍለ ዘመኑ አደጋ ሲሉ ጠርተውታል። በአደጋው ምክንያት የፈረሱ ህንጻዎች ፍርስራሽ ስሩን የሰዎች ማዳን ስራው ቀጥሏል። ይሁን እንጂ በቱርክ በመሬቱ መንቀጥቀጥ ወቅት ለወደቁት ህንጻዎች ግንባታ ጥራት ተጠያቂ ናቸው የምትላቸውን በርካታ የግንባታ ተቋማትን ትላንት ቅዳሜ ዕለት ማሰር ጀምራለች። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የምሽቱ መሰናዶች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 5 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ዛሬ እሁድ ነው። ሰዎች ደግሞ ሳምንቱን ሙሉ የደከመ ሰውነታቸውን መንፈሳቸውን ዘናም ያደርጉበት የረፍት ቀናቸው ነው። ስለዚህ እኛም የመስታወት ዝግጅታችንን በሙዚቃ ብንጀምር ምን ይመስላል?
የሙዚቃ ነገር እንደሚነሳ ስለገመትኩ ቀድሜ ተዘጋጅቻለሁ። ግን እንዲህ ወቅቱንም በማሰብ በሙዚቃ ብቻ ከተቀነባበሩ የሙላቱ አስታጥቄ ስራዎች መካከል መስከረም ሲጠባ የሚለውን ተወዳጅ ስራ መርጫለሁ።
ጥሩ ምርጫ ይመስለኛል። ሙላቱ አስታጥቄ ይቀጥላል። የሙላቱ አስታጥቄ ለስለስ ያለ ዜማ ዘና ያደረገን ይመስለኛል። ስለዚህ ደሬ ወደ መጀመሪያው ቅንብራችን ማለፍ እንችላለን።
የሳይበር ጥቃትና ሴቶች
የዓለም ጤና ድርጅት በዓለም ላይ ከሚኖሩ 3 ሴቶች አንዷ ጾታዊ ጥቃት እንደሚደርስባትና በተለይ ደግሞ ወጣት ሴቶች የበለጠ ለጥቃት ተጋላጭ መሆናቸውን ያመለክታል። እነዚህን ጾታን መሰረት ያደረጉ በሴቶች ላይ የሚፈጸሙ ጥቃቶች በርካታ ቢሆኑም በኢንተርኔት አማካኝነት የሚደርስ ጥቃት ግን እጅግ በጣም እየተስፋፋ የመጣ ጾታዊ ጥቃት መሆኑን በርካታ ጥናቶች ያመለክታሉ።
ለምሳሌ በ128 አገሮች ውስጥ ለሴቶችና ልጃገረዶች መብት ተሟጋች በሆኑ ሴቶች ጥምረት የተመሰረተውና Everyone Treaty ወይም የእያንዳንዱ ሴቶች ስምምነት የተሰኘው ተቋም ባለፈው ሳምንት ባወጣው ሪፖርት እንዳመለከተው በዓለም ዙሪያ ከሚገኙ ሴቶች 73% የሚሆኑት አንድ ወይም ከዚያ በላይ በኢንተርኔት አማካኝነት የሚደርስ ጥቃት ይደርስባቸዋል።
የተለያዩ ድህረ ገጾችንና ማህበራዊ ሚዲያዎችን በመጠቀም ከሚፈጸሙ ጥቃቶች መካከል ኮምፒውተርና ተንቀሳቃሽ ስልክ የመሳሰሉ የኤሌክትሮኒክስ መገናኛዎችን በመጠቀም የሚፈጸሙ ተደጋጋሚ ማስፈራራት ወይም ማዋከብ፣ የጥላቻ ንግግር፣ ወሲባዊ ጥቃት፣ የመደፈር ዛቻዎችና የተጋለጡና እርቃን የፎቶ ምስሎችን እንዲሁም ቪዲዮዎችን ያለ ፈቃዳቸው ማሰራጨት ይገኙበታል።
እነዚህ ጥቃቶች በኢትዮጵያ ውስጥ ምን ያህል ይፈጸማሉ? በሴቶች ላይ የሚደርሰው ጉዳትስ ምን ይመስላል ስንል በኢንተርኔት አጠቃቀም ደህንነት ዙሪያ ጥናቶችን ያጠናችሁንና ግንዛቤ ማስጨበጫ ስልጠናዎችን የምትሰጠውን ሰላማዊ ተዘራን አነጋግረሻል። ከሷ ጋር ወዳደረጋችሁት ዘገባ እንለፍ። ሊሊ፣
ዛሬ የምናወራው ሳይበር ቫዮለንስ ወይም ደግሞ በኢንተርኔት አማካኝነት የሚደርስ በሴቶች ላይ የሚደርስ ጥቃት ላይ ነው የምናወራው። እና በኢንተርኔት አማካኝነት የሚፈጸሙ ጥቃቶች ስንል ምን ማለታችን ነው?
በኢንተርኔት አማካኝነት የሚፈጸሙ ጥቃቶችን ስንል ጾታን መሰረት በማድረግ ወይም ጾታን ማንነት ላይ ተመስርቶ የሚደርስ ጎጂ ልማድ ወይም ስርዓተ ጾታ ትርክቶች የሚያስቀጥል ተግባር ነው እና ይህ የሚፈጸመው ማህበራዊ ሚዲያዎችን፣ ኢንተርኔትን በመጠቀም ነው።
እነዚህ ምን አይነት ጥቃቶች ናቸው በኢንተርኔት አማካኝነት ሊፈጸሙ የሚችሉት?
ኢንተርኔትን ተጠቅሞ የሚፈጸሙ ጥቃቶችን በምናይበት ጊዜ እነዚህ ጥቃቶች በየቀኑ ህይወታችን ላይ ማለትም በማህበራዊ ድረገጽ ውጭ ያሉ የምናሳልፈው ህይወቶቻችን ላይ የሚደርሱ ኢፍትሃዊ የሆነ ወይም እኩልነትን የሚያንጸባርቁ ተግባሮች ናቸው። ወደ ኦንላይን ስፔስም ወይም ደግሞ ወደ ማህበራዊ ሚዲያም የሚሄዱት ማለት ነው። እነዚህ ጥቃቶች የተለያየ አይነቶች አሏቸው። ለምሳሌ ስም መስጠት ወይም ስድብ ሊሆን ይችላል። ወሲባዊ አስተያየቶችን መስጠት ሊሆን ይችላል። ኢንተርኔትን ተጠቅሞ ማስፈራሪያ ማድረስ፣ ስም ማጥፋቶችን ሊሆን ይችላል። ወይም ደግሞ ይሄ ዶክሲንግ የምንለው አይ የአማርኛ ትርጉም የለውም እና የሰዎችን አድራሻ ወይም ደግሞ የሴቶችን አድራሻ ኦንላይን ላይ መለጠፍና ከዛ ሌሎች ሰዎች ኮንታክት እንዲያደርጓቸው ለምሳሌ የቤታቸውን አድራሻ ሊሆን ይችላል፣ ስልክ ቁጥራቸውን ሊሆን ይችላል። እና እነዚህን የመሳሰሉ ጥቃቶች አሉ። ለምሳሌ ሳይበር ሞቢንግ ወይም ደግሞ ይሄ ሁሉም ተሰብስቦ አንድን ሴት ላይ ቡሊ ማድረግን የመሳሰሉ ጥቃቶች አሉ። እነዚህ ጥቃቶች በጣም ስም ያላቸው ፖለቲካ ላይ ያሉ ሴቶች ወይም ጋዜጠኛ የሆኑ ወይም አክቲቪዝም ላይ ያሉ ሴቶችን ለሚበረታ ቢሆንም ኦልሞስት ኦንላይን ስፔስ ላይ ያሉ ሴቶችን በሙሉ ላይ የሚደርሱ ጥቃቶች ናቸው።
እንግዲህ በቅርቡ የወጣ አንድ ጥናት እየተመለከትኩ ነበር እና ምን ይላል? በዓለም ዙሪያ 73% የሚሆኑ ሴቶች አንድ ወይም ከዛ በላይ በኢንተርኔት አማካኝነት ጥቃት፣ ጾታዊ ጥቃት ደርሶባቸዋል ይላል እና ይሄ በኢትዮጵያ ውስጥ ስናመጣው ኢትዮጵያ ውስጥ ይሄ ነገር ምን ያክል የተለመደ ነው? ምን ያክል ይፈጸማል?
ኢትዮጵያ ላይ ኮንክሪት ወይም ደግሞ እንትኖች የሉንም፣ ጥናቶችን አልሰራንም። በስነስርዓት ማለት ነው የተሰሩ ጥናቶች የሉም። የመጨረሻው ጥናት 2019 ላይ ፖሊሲ የተለያዩ 5 አፍሪካ ላይ ያሉ ሀገራቶች ላይ ያጠናው ጥናት የኢትዮጵያም አንድ ኮምፖነንት ነበር የነበረው ነው። በደንብ አልተጠናበትም፣ ግን ካለን ንግግሮች የምንረዳው ከምናገኛቸው ፖለቲካዎች ላይ ያሉ ጋዜጠኛ የሆኑ ሴቶች ወይም ደግሞ አክቲቪዝም ላይ ካሉ ሴቶች ጋር ባለን ኮንቨርሴሽን የምንረዳው በጣም ጎልቶ ይታያል፣ ግን ጥናቶችን በደንብ ይጠይቃል። ሌሎች ሀገሮች ላይ የተሰሩ ሌሎች አፍሪካ ሀገሮችም ላይ የተሰሩ ጥናቶችን ካየን በጣም ትልቅ ነው የሚሆነው። ወይም ደግሞ እነሱ ጥናቱን ስላስጠኑት ኮንክሪት የሆነ ወይም በቁጥር የተደገፉ ማስረጃዎች አሉን። ኢትዮጵያ ላይ ሲመጣ ግን ጥናቶችን ስላልተጠኑ ኢፌክቶቻቸውን ነው የምናየው። ወይም ደግሞ እንዲህ ሆኖ ከኦንላይን ጊዜ ሲጠፉ ወይም ደግሞ ሶሻል ሚዲያ ወይም ማህበራዊ ድረገጾችን መጠቀም አቆሙ ሲባል እና የተለያዩ ጥቃቶች ሲደርሱባቸው ስክሪንሻት ተደርጎ ዶክመንት ተደርጎ የሚቀመጡትን ነው እንጂ የምናየው በግልጽ የተቀመጠ ቁጥር ወይም ዳታ የለንም። እዛ ላይ በጣም ትልቅ ጥናት ይጠይቃል።
በቅርብ ጊዜ አሁን ለምሳሌ አንድ መነጋገሪያ ሆኖ የነበረው ያልተገባ ፎቶ በማህበራዊ ሚዲያ አማካኝነት ለቃለው ብሎ የማስፈራራት ጥቃቶች ከአንድም ሁለትም ተደጋጋሚ እንሰማለን እና ምናልባት ከሰማሻቸው በግለሰብ ደረጃም ከምታውቂያቸው ኬዞች አንጻር ምን አይነት ጥቃቶች ይበዛሉ ወይም ይፈጸማሉ?
ኦንላይን ላይ ወይም ደግሞ ማህበራዊ ድረገጽ ላይ የሚፈጸሙ ጥቃት አይነቶች ኦልሞስት ሁሉንም ይፈጸማሉ ኢትዮጵያ ላይ ከምንሰማቸው አንጻር ማለት ነው። ለምሳሌ አሁን የማይሆን ስድቦችን መስጠት፣ የእርቃን ፎቶን ለቃለን ብሎ ማስፈራራት ወይም ኮርሽ የምንለው፣ ከዛ ደግሞ የሰዎችን ስም ማጥፋት፣ በተለይ ሳይበር ሞቢንግም ሁሉም ኦንላይን ላይ የሚደርሱ ጥቃቶች በሙሉ ይፈጸማሉ። እንዲያውም እኔ በጣም አንድ ጊዜ በጣም ተገርም የሰማሁት ስንት ነበረ፣ ስራዋን ያጣች ልጅ ሁላ ነበረች ፎቶዋን ያለሷ ፈቃድ ቴሌግራም ግሩፕ ላይ ፖስት ተደርጎ እስከነ ስልክ ቁጥሯ እየተደወለላት ከብዙ ወንዶች እየተደወለላት እናገኝሽ አይነት ስን ነበረ ና እነዚህ አይነት ጥቃቶች በጣም ኮመንሊ ይፈጸማሉ። የእርቃን ፎቶ ፖስት እንለጥፈባቸዋለን ይህንን ካላረጋችሁልን የሚሉ አንዳንዴ ከወንድ ብቻ ላይሆን ይችላል የሚመጣው፣ ከሴቶችም ሊመጣ ይችላል። አንዳንድ ነገሮችን ለማስፈራራት በተለይ ፖለቲካሊ አንድ አይነት ጎራ የማይደግፉ ከሆነ እንደዚህ አይነት ነገሮች በጣም አሉ እና በአጠቃላይ ሁሉም አይነት የሶሻል ሚዲያ ወይም ኦንላይን ጀንደር ባላንስ ኢትዮጵያ ላይ ይታያል ጎልቶ። ግን የትኛው በጣም ጎልቶ ወጥቷል የሚለውን ደግሞ ለማወቅ ጥናቶችን ይፈልጋል። አይ ቲንክ ፕላትፎርሞቹን ካየን ፌስቡክ ቀድሞ ስለመጣ በጣም ብዙ ሰው ስላለ ኢትዮጵያ ውስጥ ፌስቡክ ላይ እናየዋለን ያንን ነገር በጣም ማለት ነው። ግን ሌሎች ሶሻል ሚዲያ ፕላትፎርሞች ላይ የሉም ማለት አይደለም። ለምሳሌ አሁን ቲክቶክ በደንብ ኮመንት ሴክሽኖችን ገብተን የምናይ ከሆነ በጣም ሴቶች ላይ የሚደርሱ ቫይለንሶች፣ በተለይ ስም መስጠትና ስድቦች እና ወሲባዊ አስተያየቶች በጣም ተንሰራፍቶ ይታያሉ።
እንግዲህ አንቺ በዚህ ዙሪያ በርካታ ጥናቶችን አድርገሻል እና ለጉዳት የተዳረጉ ሴቶች አጋጥመውሻል። ጉዳቶቹስ ምንድን ናቸው?
በተለይ ሲናገሩ በጣም ብዙ ስነ ልቦናዊ ጉዳት ወይም አካላዊ ጉዳት የደረሰባቸው አሉ። ለምሳሌ ኦንላይን ጀንደር ቤዝድ ቫዮለንስ ብዙ ጊዜ ኢንደንት ነው የምናየው። ኦንላይን ስፔስ ላይ ብቻ የሚቀር ነገር ስለሚመስለን እንደ ትልቅ ነገርም አናየውም እና ይሄ ኦቨርሉክ የተደረገ ቶፒክ ነው የሚሆነው ወይም ደግሞ ጉዳይ ነው የሚሆነው። ግን እነዚህ ትሬቶች ወይም ደግሞ በተለይ አንዳንድ ጊዜ ማስፈራራቶች ከኦንላይን አልፈው ወደ ከአሃዛዊ ዓለም ወይም ደግሞ ወደ እውኑ ዓለም ይመጣሉ እና እንደዛ በሚሆንበት ጊዜ ትልቅ ስነ ልቦናዊ ጉዳቶችን ያመጣሉ። አንዳንዴም ደግሞ ትልቁ ጉዳት የሚመጣው ምንድን ነው? ኦንላይን ስፔስን እንደንትን ነው የምናየው። ኦንላይን ቦታ ብቻ ይመስለናል፣ ግን የተለያዩ ኦፖርቹኒቲዎች የምናገኝበት እና የመጠቀሚያ መንገድም ነው እና ከዛ ኦንላይን ስፔስ እንዲወጡ ያረጋቸዋል። በተለይ በጣም ትልቅ ስነ ልቦናዊ ጉዳት ሚዲያስ ከሆነ ሳይበር ሞቢንግም ከሆነ ማለት ነው። ሌላው ዝም ማስፋያ አድርጎ ይጠቀሙበታል። በተለይ ፖለቲካ ላይ ያሉ ሴቶችን ወይም ጋዜጠኛ የሆኑ ሴቶችን በምናይበት ጊዜ ዝም ለማስባል ነው። በተለይ ኦንላይን ስፔስ በደንብ የሚጠቀሙ ከሆነ ዝም ለማስባል ነው የሚጠቀሙበት ነው። ሌሎች አፍሪካ ሀገሮች ላይ እንዲያውም እነ ኬንያ ላይ፣ ኡጋንዳ ላይ በደንብ ታይቶ ነበረ ሴት ፖለቲከኞችን ከኦንላይን ስፔስ እንዲጠፉ ራሱ ለማድረግ ተጠቅመውበት ነበረ። ሌላው ይሄ በደንብ የሚታየው አጀንዳ ማስለወጥ ነው። እሱ በተለይ በጣም አክቲቪዝም ላይ ያሉ ሴቶችን እና የሴቶች መብትን የሚሟገቱ ሴቶች ላይ ካምፔን ወይም ደግሞ የማህበራዊ ረገጽ ዘመቻ በሚያካሄድበት ጊዜ አጀንዳ ለማስለወጥ የእነዚህ ጥቃቶች ውጤት አንደኛው አጀንዳ ማስለወጥ ነው። አንዳንዴ ኦንላይን ጀንደር ቤዝድ ቫዮለንስ ወይም ደግሞ ማህበራዊ ድረገጽ ላይ የሚደርሱ ጥቃቶችን እንደ ማህበራዊ ድረገጽ ላይ የሚደርሱ ጥቃቶች ብቻ ማየት የለብንም። አንዳንዴ ከማህበራዊ ድረገጽ አልፎ ጥቃት ከደረሰባትን ሴት አልፎ ወደ ቤተሰብም የሚሄድበት ጊዜ ሊኖር ይችላል እና ባዴት ሊያደርግ ይችላል። ምንም ዳችበቅትን መውሰድ ይኖርብናል።
እንግዲህ ሴቶች ራሳቸውን ከእንደዚህ አይነት ጥቃቶች ለመከላከል የሚችሉት እንዴት ነው? ምን አይነት መፍትሄዎች አሉ?
አንዳንዴ ይህንን ነገር እንዲያውም እኔ አድቫይዝ ለማድረግ ራሱ ይከብደኛል። ምክንያቱም ገሃዱ ዓለም ላይ አንድ ሴት ስትነከር ወይም ደግሞ ጥቃት ሲደርስባት እንዴት ራሷን ትከላከላለች የሚለው ነገር ከባድ ይሆናል። አደለ? ጥቃት አድራሹን ነው ተጠያቂ ማድረግ ያለብን። እንደ ሀገር በጣም ከባድ ነገር እንደ ገሃዱ ዓለም ጥቃት ስለማናየው ህጎች የሉንም፣ ወይም ደግሞ ህጎቻችን ላይ በተለይ ማህበራዊ ድረገጽን ተጠቅመው የሚገቡ ጥቃቶችን ቅንጭብ ብለው የተወሰኑ ቦታዎች ላይ ያሉት እና እንደ ህግ ራሱ በተነሳ ዶክመንት ተደርጎ እንደ ፍሬምወርክ የተቀመጠልን ነገር የለም። እሱ ራሱ እንዳንድ ጋፓዮ አለው። ግን እንደዚያም ቢሆን ጥሩ የሚሆነው ነገር ምንድን ነው? አንዳንዴ ኦንላይን ትሬድ በሚደርስበት ጊዜ ኦንላይን ነው ብሎ አለመተው በጣም ተሻለ ነው የሚሆነው። ስለዚህ ሁሌም ለምሳሌ ማስፈራሪያዎች ከሆኑ የተጻፍኩን ስክሪንሾት ማድረግ ግልጽ ከሆነ እና ቪዲዮ ከሆነ እነዚህንም ዶክመንት ማድረግ የተሻለ ነው። ዶክመንት አድርጎ ለሶሻል ሚዲያ ወይም ደግሞ ለማህበራዊ ድረገጽ ሚዲያው ሪፖርት ማድረግ ወይም ማመልከት፣ ከዚያም አልፎ ግን ለፖሊስ ማመልከቱም የተሻለ ነው የሚሆነው። ምክንያቱም እነዚህ ጥቃቶች ከደረሱ በኋላ ለምን አላመለከታችሁም፣ ወደ ገሃዱ ዓለም ከተቀየረ በኋላ ለምን አላመለከታችሁም የሚል ጥያቄ ሊመጣ ይችላል። ስለዚህ ሁሌም ኦንላይንም ቢሆን ህጎችን ባይኖሩም ለፖሊስ ማመልከቱ የተሻለ ይሆናል። አንዳንዴም ደግሞ ለፖሊስ አመልክተው የተሰሙ ሰዎችም ስለሰማን ማለት ነው። ጥቃት የሚያደርሱ ሰዎች ኦንላይን ስፔስ ላይ ከኮምፒውተር ጀርባ የተደበቁ ሰዎች ናቸው እና ትክክል አድናችሁ መራፍ በጣም ጠንካራ የሆነ ሜሴጅ መላ ከአንዳንድ ያስፈርፏቸው ሊያቆሙ ይችላል። ይህም አንዳንድ ሰዎች ላይ ደርሶ ያልታየ ነገር ነው። ሌላ እነዚህም ጥቃት ያደረሱ ሰዎችን አንፍሬንድ ማድረግ አንፎሎ ማድረግም የተሻለ ይሆናል። ምክንያቱም ማህበራዊ ሚዲያ ላይ የሚደርሱ ጥቃቶች የስነ ልቦና ጫና ወይም የስነ ልቦና ጥቃታቸው ከፍ እያለ ምዜት ስለሆነ እነዚህ ሰዎች አንፍሬንድ አንፎሎ እና ብሎክ ማድረግ የተሻለ ይሆናል። ሌላው የሀገሪቱን ሳይበር ሀራስመንት ኮንቴክስት ምንድን ነው የሚለውንም ማወቅ የተሻለ ነው። ከህግ አንጻር የትኛው ህግ ይደግፈኛል፣ በምን አይነት መንገድ መሄድ ይችላል የሚለውንም ማወቁ አንዳንዴ ሪፖርት በምናደርግበት ጊዜ ይጠቅመን ይችላል።
ምናልባት የሶሻል ሚዲያ የማህበራዊ ሚዲያዎችን አጠቃቀም የቴክኒካል የሆኑ የኮምፒውተር የኢንተርኔት አጠቃቀሞችን ማወቅስ ምናልባት ራስን ለመጠበቅ ይረዳል ትያለሽ?
በጣም ይረዳል። እንዲያውም አንዳንድ ጊዜያቶች ላይ እነዚህ ትሬኒንጎች በሚሰጥበት ጊዜ ሀከሮች ላይ ሆኑ ይችላሉ አካውንት ሀከር ነው ፖስት ሊያደርጉ የሚችሉት ማለት ነው። አንዳንዴ በመቀራረብ ብዛት አብረውን ካሉ ባለቤት ጋር ሊሆን ይችላል ወይም ደግሞ ከቦይፍሬንድ ጋር ሊሆን ይችላል ፓስወርድ መቀየር በጣም ኮመን ነው እና በጥል ጊዜ ያንን ፓስወርድ አንቀይረውም ብዙም ጊዜ ነው። እንደዛ ሆኖ አካውንቶቻቸውን የተወሰደባቸው ሰዎች ነበሩ። ስለዚህ ጥሩ የሆነ የዲጂታል ሴኪሪቲ ተግባራት ቢኖሩ የተሻለ ይሆናል። ለምሳሌ ፓስወርዶቻችንን ቶሎ ቶሎ መቀየር፣ ለማንም ሼር ለማድረግ፣ ከዛ ከፓስወርድ አንትን ቱ ስቴፕ ቬሪፊኬሽን ቱ ፋክተር ኦተንቲኬሽኖችን ይሄ ፕራይቬሲ ሴቲንጎቻችን ላይ ገብተን ማስተካከል ራሱ አንዳንዴ ከብዙ ነገር ስቴድ ያደርጉናል ማለት ነው። ስለዚህ የተሻለ ባህሪያቶች ወይም ተግባራቶች ቢኖሩን ዲጂታል በተለይ ዲጂታል ሴኪሪቲ ላይ ኦንላይን ሴፍቲ ላይ በደንብ ስቴድ ያደርገናል።
ምናልባት እንደማጠቃለያ ከመንግስት ሊሆን ይችላል ወይም ከተለያዩ ተቋማት እነዚህን ጥቃቶች ለማስቆም እና የተሻለ የኢንተርኔት አጠቃቀምን ለማዳበር ምናልባት ከእነሱ የሚጠበቅ ነገር ካለ በእሱ እናጠናቅ።
ከመንግስት ብጀምር አንደኛ የተሻለ ነው ብዬ የማስበው ነገር ምንድነው፣ ህጎቻችን ላይ ጠንካራ የሆነ ህግ ቢኖረን የተሻለ ነው የሚሆነው። ምክንያቱም አንዳንድ ጊዜ አንዳንድ ሴቶች ሄደው በተለይ ኦንላይን ጀንደር ቤዝድ ቫዮለንስ ማስፈራሪያዎች ጠንካራ የሆነ ማስፈራሪያ ለምሳሌ ኦንላይን ላይ በማያውቁት ሰው በተደጋጋሚ ሜሴጅ ተልኮላቸው ከዛ በኋላ ፔመንት ሲቀሩ አፊት ለመደካብሽ የሚል አይነት ማስፈራሪያዎች ደርሶባቸው ራሱ ለማን ሪፖርት ማድረግ እንዳለባቸው አያውቁም እና ለፖሊስ ራሱ ሪፖርት ቢደረግ ራሱ አንዳንድ ጊዜ ፖሊሶች ኦንላይን እኮ ነው በቃ መውጣት ነው የሚል አይነት ነው የሚኖራቸው። ስለዚህ ህጎች ቢኖሩን የተሻለ ነው የሚሆነው። ከህጎቻችንን በማይገብ ህጎችን መኖራቸው አንዳንዴ ፕሮቴክት ላያደርገን ስለሚችል ህግ አስከባሪ ተቋሞቻችን በተለይ ፖሊሶችን ትሬኒንግ መስጠቱ እና የግንዛቤ ማስጨበጫ መስጠቱ የተሻለ ይሆናል። ሌላው ሲቪል ሶሳይቲ ኦርጋናይዜሽኖቻችን ዲጂታል አዌርነስ ላይ የግንዛቤ ማስጨበጫዎች ለምሳሌ ዘመቻዎች ሊሆን ይችላል፣ ስልጠናዎችን መስጠት ሊሆን ይችላል የተሻለ ያደርገዋል። ሚዲያዎች ደግሞ እንደ ሚዲያ ግዴታ ይኖርባቸዋል እዚህ ላይ ግንዛቤ በተለይ ለህዝብ ለህብረተሰብ ግንዛቤ ማስጨበጥ የሚዲያ አንደኛው ስራ ወይም አንደኛው ግዴታ ነው የሚሆነው እና ሚዲያዎቻችንም እዚህ ጉዳይ ላይ በደንብ ሊሰሩበት ይገባል ብዬ አምናለሁ።
በጣም ነው የማመሰግነው። በተለይ በኢንተርኔት አማካኝነት በሴቶች ላይ የሚደርሱ ጥቃቶች ምን አይነት ናቸው? ምን አይነት ጉዳት ያስከትላሉ? ከነዚህ ጉዳቶች ራስን መጠበቅ የሚቻለው እንዴት ነው በሚሉ ሐሳቦች ላይ ተወያየነው። በጣም ነው የማመሰግነው። በሌላ ጊዜ ተመልሰን ደግሞ በዚሁ ሐሳብ ላይ እንደምንገናኝ ተስፋ አደርጋለሁ።
እሺ፣ እኔም በጣም ነው የማመሰግነው።
እንግዳችንን ወጣት ሰላማዊትን እጅግ አድርገን እናመሰግናለን። ግን ዳርዬ ፕራይቬሲቲ ይቋጭ አይደለም። በተለይ ይሄንን በኢንተርኔት ላይ የሚደርስ ጥቃትን የሚመለከተው የኮምፒውተር ሕግ ምን ይላል? የሴቶች ጉዳይ ሚኒስትርን የመሳሰሉ ተቋማትስ ሴቶችና ልጃገረዶችን ከዚህ ጥቃት ለመጠበቅ ምን እየሰሩ ነው በሚለው ሐሳብ ዙሪያ ጥቃቱ የደረሰባቸው ሴቶችንም ድምጽ አካተን የምንመለስበት ይሆናል።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ የምትገኙት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል።
@voaamharic የፌስቡክ #voaamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።
አሁን ወጣቶች በአስተሳሰብና ሙያ ታንጸው ለሥራ ገበያ ብቁ የሚሆኑበትን እድል ስለሚያመቻች አንድ ተቋም ወዳዘጋጀነው ዝግጅት ነው የምናልፈው።
ሴፍ ላይት ኢኒሼቲቭ እና የወጣቶች ሥራና ፈጠራ በኢትዮጵያ።
ሴፍ ላይት ኢኒሼቲቭ ለትርፍ ያልተቋቋመ ድርጅት ሲሆን በተለይ ለአዋቂ ወጣቶች የአስተሳሰብና የአመለካከት እድገት ስልጠና፣ ወርክሾፖችና ሴሚናሮች ይሰጣል። ገጸ ባህሪ በጎ ፈቃደኝነትን፣ ለምምዶችን፣ አማካሪዎችንና ሌሎች ሰብአዊ ተግባራትን ማስቻልና ክህሎት ስራ ፈጣሪነትና ፈጠራን በኢትዮጵያ ማሳደግ ግንባር ቀደም ስራው ነው።
የዚህ ተቋም መስራችና ስራ አስፈጻሚ አምባሳደር ስለሺ ሳልስ መሐመድ ይባላሉ። ካንተ ጋር በነበራቸው ቆይታ እንደተናገሩት ደግሞ ድርጅታቸው በሺዎች የሚቆጠሩ ኢትዮጵያውያን ወጣቶችን ለትልቅ ቁም ነገር አብቅተዋል። ከ30 በላይ የሁለተኛ ደረጃ ትምህርት ቤቶችና ከ26 ዩኒቨርሲቲዎች ጋርም አብረው ይሰራሉ። የቀረውን ዝርዝር ደግሞ ከሳቸው ጋር ካደረጋችሁት ቃለ ምልልስ እንከታተል።
ጤና ይስጥልን አምባሳደር ስለሺ፣ ድርጅታችሁ ራስዎን የሚገልጽበት በርካታ መንገዶች ያሉ ይመስላል። ወጣትና ሴቶችን ጨምሮ በስራ መስክ ሊሳተፉ የሚችሉ ሰዎችን የስራና የአመራር ብቃት ለማሳደግ ብሎም እድልና ፈጠራዎችን ለማስፋት የሚሰራ መሆኑን ከድረገጻችሁ ላይ ካሰፈራችኋቸው ጽሁፎች መረዳት ይችላል። የድርጅታችሁን ምንነት ባጭሩ እንዴት ገልጹታል?
እሺ፣ እጅግ አድርጌ አመሰግናለሁ አቶ ደረጀ። ድርጅታችን በተለያየ ዘርፎች ላይ የተሰማራ ተቋም ቢሆንም ላለፉት 4 ዓመታት ለትርፍ ሳይቋቋም ነገር ግን ህብረተሰባችንን በስራ ክህሎት፣ በስራ ፈጠራ እንዲሁም በአመራር ዘርፍ በወጣቶች ስብዕና ግንባታ፣ በሴቶች አቅም ግንባታ ላይ እንዲሁም በህብረተሰብ ልማት ላይ አተኩሮ የሚሰራ ተቋም ነው። ድርጅታችን የተመሰረተው ኢትዮጵያ ውስጥ ቢሆንም አሁን ላይ ግን በተለያዩ ቦታዎች ላይ በተለያዩ ሀገራት ጋር አብሮ አጋርነት ፈጥሮ እየተንቀሳቀሰ የሚገኝ ተቋም ነው ማለት ነው።
እስከዛሬ ከሰራችኋቸው በርካታ ነገሮች ውስጥ ዋና ዋና ነገሮች ከምትሏቸው ግለጹልኝ ብል የትኞቹን የምታደርጉት?
እንግዲህ ከ30 በላይ ፕሮጀክቶችን ያከናወነ ተቋም ቢሆንም እንደው አደረግን ከምንላቸው ልባችንን ከሚያስደስቱ 3 ነገሮች መካከል የመጀመሪያው በየዓመቱ የምናካሄደው የሊደርሺፕ ኮንፈረንስ እና ኮምፒቲሽን ወይም ደግሞ የመሪነት ኮንፈረንስ እና ውድድር ብለን የምንጠራው ነው። ይህ ውድድር በየዓመቱ የሚካሄድ ከ200 በላይ ወጣት አዳጊ መሪዎች የሚሳተፉበት የሀገራችንን ብሎም ደግሞ የዓለምን የተለያዩ ችግሮች በመስጠት የእነኛን ችግሮች እንደ ግብአት ተጠቅመው ከዛ በኋላ የመፍትሄ ሀሳብን ወደ መድረክ የሚያመጡበትና የሚከራከሩበት የውድድር አይነት ነው። እሱን ለ2 ጊዜ አካሂደነዋል። በጣም ስኬታማ ወይም ትርፋማ ነን ብለን እናስባለን። ሁለተኛው ደግሞ ካደረግናቸው ፕሮጀክቶች መካከል ኢምፕሎያቢሊቲ ሬዲነስ እና ኬሪየር ፓስ ትሬኒንግ ብለን የምንጠራው ነው። ይሄ ደግሞ ወጣቶችን ከተመረቁ በኋላ ለስራ አለም ወይም ደግሞ ለገበያ የምናዘጋጅበት እንዲሁም ደግሞ አሁኑ ሆነው ከዚህ ቆመው እዚህ አሁን ከሚማሩበት ትምህርት ላይ ተነስተው ወደፊት 10 አመት 20 አመት ምን አይነት ሙያ ይኖረኛል ብለው ሙያቸውን የሚቃኙበት ካሪየር ፓስ ትሬኒንጎችን የሰጠንበት አሁን 5 አካባቢ ዙሮችን አካሂደናል። 6ኛም እየቀጠልን ነው። በተለያየ ዩኒቨርሲቲዎች በተለያየ ትምህርት ቤቶች እናደርገው ነው። ይሄን በጣም ስኬታማ ያደረገን 2ኛው ፕሮጀክታችን ነው። 3ኛው ደግሞ ዩዝ ሀብ እና ዲፍረንት አክቲቪቲስ ብለን በአዲስ አበባ ከተማ የወጣቶች ማዕከል ወጣት መጥቶ የሚማርበት ወጣት መጥቶ እውቀትን የሚገበይበት ከሌሎች ሰዎች ጋር ኔትወርክ የሚያደርግበት ወይም ደግሞ የሚቀራረብበት የሚወያይበትን የወጣት ማዕከል አዲስ አበባ ላይ እንግዲህ ሳምፕሉን ገንብተናል። ወደፊት ደግሞ በትልቁ አሳድገን በተለያዩ ክልል ከተሞች ለማድረግ እናስባለን። ይህም እንደ ማሳያ ስለምንቆጥረው እጅግ ስኬታማ የሆንበት ፕሮጀክት ነው ብለን እነኚህን 3 ፕሮጀክቶች እንግዲህ እንገልጻለን።
ከ30 በላይ ከሚደርሱ ትምህርት ቤቶች ጋር እንደምትሰሩ አንድ ቦታ ላይ ገልጻችኋል። እስኪ ስለሱ ይንገሩኝ፣ ምንድን ነው የምታደርጉት?
እንግዲህ ይሄ 30 በላይ ትምህርት ቤቶች ብቻ ሳይሆን ከ26ም በላይ የሆኑ ዩኒቨርሲቲዎች ጋር ለመስራት በቅርበት ለመስራት እድሉን አግኝተናል። እኚህ 30 ትምህርት ቤቶች ሃይስኩል ናቸው። በተለይ ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ያሉ የግልም ሆነ የመንግስት ትምህርት ቤቶች ጋር በመቀራረብ እዛ ኤክስትራ ካሪኩለም አክቲቪቲ የሚባል ወይም ደግሞ ከዋናው ትምህርታቸው ባሻገር በህይወታቸው የሚጠቅማቸውን ተጨማሪ ረቂቅ ክህሎቶችን የሚገበዩበትን መንገድ ለመፍጠር ነው። ስለዚህ በትምህርት ቤት ውስጥ ያሉ ክበባቶችን በማደራጀት ክበባት የሌላቸውን ደግሞ ቴክኒካል ሰፖርት ወይም ደግሞ ቴክኒካዊ ድጋፍ በማድረግ ክለቦችን እንዲያቋቁሙ ወጣቶች ደግሞ እዛ ውስጥ ወይም ደግሞ ተማሪዎች እዛ ውስጥ ገብተው እንዲሳተፉ ከዛን ደግሞ ከትምህርት ቅጥር ግቢያቸው ውጪ ሌላም ዓለምን በደንብ የሚጋለጡበት ወይም ኤክስፖዠር የሚያገኙ ደግሞ መንገድ እየፈጠርን ከሌሎች ትምህርት ቤቶች ጋር ደግሞ በማቀናጀት የልምድ ልውውጥ የሚያደርጉበትን እንዲሁም ደግሞ ወደኛ ማዕከል መጥተው የተለያዩ ትምህርቶችን ወይም ደግሞ የህይወት ክህሎቶችን የሚገበዩበትን መንገድ ለመፍጠር እንግዲህ 30 ትምህርት ቤቶችን በኤምኦዩ ደረጃ ተፈራርመን አብረን በመስራት እንገኛለን ማለት ነው። ይሄ ትልቅ ስኬት ነው። ምክንያቱም ትምህርት ገበታቸው ላይ ብቻ ከሆኑ ሌሎች ስኪሎችን ወይም ደግሞ ክህሎቶችን ማዳበር አይችሉም። ስለዚህ ወደ እኛ ሲመጡ ደረቅ ክህሎት የሚባሉትን ሃርድ ስኪል፣ ሶፍት ስኪል የሚባሉ ወይም ረቂቅ ክህሎቶችን እንዲሁም ሌሎች የተግባቦት ክህሎት ሊሆን ይችላል፣ የህይወት ክህሎት ሊሆን ይችላል፣ የተለያዩ ክህሎቶችን የሚያገኙበትን ተማሪዎች መንገድ የሚፈጥርልን አካሄድ ነው። በዚህም ስኬታማ ነን ብለን እናስባለን።
በስራችሁ ሂደት የተመለከታቸዋቸው ችግሮች በተለይም የስራና የአመራር ብቃትን በሚመለከት በተለይ ራስን ለስራ ዝግጁ በማድረግም ሆነ የስራ ፈጣሪዎችና ሰራተኞችን ፍላጎት መጣጣምና መገጣጠም አስመልክቶ የተመለከታቸዋቸው ችግሮች ምንድን ናቸው?
ይሄ ወሳኝ ነገር ነው በነገር ላይ ምክንያቱም አጠቃላይ እንግዲህ ባደረግነው ጥናትና ምርምር በኢትዮጵያ ላይ እየተንሰራፋ የመጣው ይሄ ስልጣንን ያለ አግባብ መጠቀም፣ በጣም ብዙዎችን መጉዳት፣ የህዝብና የሀገርን ሀብት መመንዘር ይሄ ሁሉ የመጣው ከሁለት ዋና ዋና መሰረታዊ ችግሮች ነው ብለን እናስባለን። የመጀመሪያው የአመራር ችግር። ይሄ የአመራር ችግር ማለት እንደው በአንድ ስልጣን ላይ የመቀመጥ ጉዳይ ሳይሆን የመሪነትን ስብዕና ከታች ጀምሮ ሳይለማመድ የመጣ ማንነት ማለት ነው። ስለዚህ እኛ ከታች ጀምሮ እንደምታውቀው የኢትዮጵያ ህዝብ 42% ከ14 ዓመት በታች ነው። ስለዚህ ይህንን ዴሞግራፊ ይህንን የህዝብ ቁጥር በደንብ አድርገን ብናሳድግ በደንብ መስመር ብናስይዘው ብንገራው ብንመራው ወይም ደግሞ ይህንን የመሪነት አመለካከትና ስብዕና ውስጡ ብንተክልበት ባደገ ወቅት ለስራ የተዘጋጀ ሰውን ለማገልገል ዝቅ ብሎ የተመቸ እንዲሁም ደግሞ እውቀቱን ወደ ምርት መቀየርና ለሀገር ብዙ ሀብትን ማምጣት የሚችልን አዲስ ትውልድ መፍጠር እንችላለን ብለን ስላመንን ያንን ትውልድ ለማዘጋጀት በሁለት ክንፍ ብንሰራው የተሻለ ውጤት እናመጣለን። አንደኛው በስብዕናቸው በመሪነት ስብዕናቸው በደንብ አድርገን ስልጠናዎችን በመስጠት በመቆጥቆጥ ሜንቶር በማድረግ ወይም ደግሞ ምክሮችን በመስጠት ማገዝ። ሁለተኛው ደግሞ ይህንኑ ትውልድ ለስራ ዓለም ማዘጋጀት። ምክንያቱም የአርባ ቀን እድሌ ብሎ የሚልን አስተሳሰብ ሰብረን አይ የአርባ ቀን ስንፍና ነው ያለብኝ፣ ስለዚህ ይህንን ስንፍና ልስበር ልስራ ወጥቼ ስራ አልናቅ ብሎ እንዲያስብ ማስቻል አንደኛው እሱ ነው። ሁለተኛው ደግሞ አካባቢውና እጁ ላይ ያለውን አቅምና ሀብት መመልከት እንዲችል ማስቻል። ለምን ስደትን ያስቆምልናል፣ በቃ እዚህ ሀገር እድል የለም ብሎ የሚለውን ጭልም ያለ አመለካከት ነቅሎ በማውጣት እጁ ላይ ያለውን ነገር ወደ ምርት መቀየር እንዲችል እድልን ይሰጠዋል ማለት ነው። ሌላው ደግሞ ዳተኝነት አስተሳሰብን ከአይምሯቸው መስበር። አንዳንድ ጊዜ ይችሉታል ግን አይሰጡም ይለግማሉ። ይህ የሆነው ምክንያቱም እኔ በቂ የሆነ ነገር ሳይሰጠኝ መልሼ አልሰጥም ከሚል ሰንካላ የሆነ አስተሳሰብ ነው። ይህንን ሰንካላ አስተሳሰብ መቅረፍ ይቻላል። ስለዚህ ሲሾም ያልበላ ሲሻሪ ቆጫል የሚለውን አመለካከት እንግዲህ ከዘር ማንዘር እየተወራረደ የመጣውን ንግግር ሰብሮ ሲሾም ያልሰራ ሲወርድ ቆጫል የሚልን አመለካከት እንዲጨብጥ ያስችልልናል ማለት ነው። ስለዚህኛ ሁለቱንም በደንብ አድርገን ከሰራ መሪ ስራ ፈጣሪ መሆን ይችላል፣ ስራ ፈጣሪ መሪ መሆን ይችላል የሚል አዲስ አይነት ፍልስፍና ነው እንግዲህ ወደ ኢትዮጵያ ለማምጣት እየሞከረን ያለነው።
በቁጥር ሲገለጽ ለምሳሌ እየሰራቻቸው ያሏቸው ነገሮች ምን ያህል ሰራተኞች ምን ያህል ወጣቶችን ነው ስራ ማስያዝ ወይም ባንድም ሆነ በሌላ መንገድ ምን ያህል ተማሪዎችን ነው መርዳት ይቻላችሁት፣ ምን ያህል ሴቶች ጋር ነው ምን ያህል ሰዎችን ነው መድረስ ይቻላችሁት።
እንግዲህ የኛን ትምህርቶች በመማር ረገድ ወይም ደግሞ ስልጠናዎቻችንን በመውሰድ ረገድ በተለያየ መንገድ ከመቶ ሺህ በላይ ወጣቶችን እስካሁን ድረስ በዚህ በጥቂት አመታት ውስጥ መድረስ ይችላል። ሁለተኛው ደግሞ ፕራክቲካል የሆነ ወይም ደግሞ ይሄ በተግባር የሚገለጥ ወይም ደግሞ ይሄ በቁጥር የሚገለጥ ተጽዕኖን በማምጣት ደረጃ ያለፈውን የኢትዮጵያን ክረምት አንስቼ ልንገር። ባለፈው የኢትዮጵያ ክረምት 300 የሚሆኑ ወጣቶችን በስራ ፈጠራ ምንም ስራ ያልነበራቸው ምንም ክህሎት ያልነበራቸው 300 ወጣቶችን በማምጣት በእንጨት ስራ፣ በፊኒሺንግ ወርክ ወይም ደግሞ የግንባታ ላይ ማጠናቀቂያ ላይ ያለውን ስራ እንዲሁም ደግሞ በኢንቴሪየር ዲዛይን ወይም ደግሞ በውስጥ የቤት ዲዛይን ውስጥ አስተምረን የስራ ባህልን ሰዓት ማክበርን በጥሩ ሁኔታ በልህቀት መጨረስን እንደገና ደግሞ ለገበያ እንዲመቹ በማድረግ ከዛን ደግሞ ስራ ገበታቸው ላይ ውጤታማነትን በማስተማር 300 ወጣቶችን በአሁን ባለፈው ክረምት ማለት ነው ከ10,000 ብር ደሞዝ እስከ 18,000 ደሞዝ አሁን ተቀጥረው እንግዲህ ስራ ላይ ይገኛሉ። ይህ ማለት እንግዲህ 300 ወጣት ምንም ያልነበረ የ10,000 ብር የ18,000 ብር ደሞዝተኛ ማድረግ ቀላል አይደለም። ይህ ብቻ አይደለም። በዚህ በአምስቱ ዙር የሙያ ቅኝት የኬሪየር ፓዝ ብለን በምንጠራው ደግሞ ትምህርት እንግዲህ በጣም ከ1,000 በላይ ተማሪዎችን መድረስ ችለናል ማለት ነው። ይሄ ማለት ዝም ብሎ አስተምሮ ማስወጣት ሳይሆን እለት እለት በደንብ በማገዝ ከነበሩበት የአስተሳሰብ የኑሮ ድህነት አውጥተን መልካም ስብዕና እንዲኖራቸው በማስቻል ማለት ነው። ይህ ትልቅ ቁጥር ይመስለኛል። ከዛ ደግሞ በትምህርት ቤቶቻችን በኩል እነኚህ ቅድም የጠቀስኳቸው 30 ትምህርት ቤቶች፣ 26 ዩኒቨርሲቲዎች፣ በሶሻል ሚዲያዎች፣ በማህበራዊ ድረገጽ ትስስራዎቻችን እንዲሁም ደግሞ በሚዲያ ተቋማት እንደዚህ አሁን በመገናኘት በምናደርገው ደግሞ እጅግ ብዙ ወጣቶችን መድረስ ችለናል ማለት ነው። ይሄ ትልቅ ስኬት ነው ብለን እናስባለን። ከዛ ውስጥ ደግሞ የራሳቸውን ቢዝነስ የጀመሩ ወደ 20 የሚጠቁ ወጣቶች፣ ይሄ ማለት እነሱ ደግሞ ተምረው አውቀው ወደ ስራ ገብተው አዲስ ስራ ፈጥረው ሌሎችን መቀጠር ችለው ተጽዕኖን ማስቀጠል የቻሉ ማለት ነው። እነኚህ በጣም ትልቅ ሰክሰስ ነው ወይም ደግሞ ስኬት ነው ብለንም እናስባለን።
በጣም አመሰግናለሁ አምባሳደር ስለሺ ከኛ ጋር ስለነበሩት ቆይታ።
እኔም በጣም እጅግ አድርጌ አመሰግናለሁ ስለጠራችሁኝ እና ሴፍ ላይትን በሚገባ መልኩ እንዳካፍል እድሉን ስለተሰጠኝ አመሰግናለሁ።
በጣም አመሰግናለሁ። የጀመሯቸው ውጥኖች እንዲሳካሉት እመኛለሁኝ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው።
እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊነን። ወደ ተከታዩ መሰናዶ ደግሞ እንለፍ።
ከተከታዩ ዝግጅታችን በፊት ግን ደሬ አንድ ሙዚቃ ማጫወት ያለብን አይመስልም?
አሁንም ቆየት ካሉ ዜማዎች መካከል አንዱ የሆነውን የባህታ ገብረ ሕይወት ስቃይ ዝግሃሉ የተሰኘውን ዜማ መጋበዝ እንችላለን።
የዛሬ ምርጫዎቻችን እንግዲህ ፈረንጆቹ ኦልዲስ በት ጉዲስ እንደሚሉት ነው።
ልክንን ወይን ሲቆይ እያማረ እየጣፈጠ እንደሚሄድ ቆየት ያሉ ሙዚቃዎችንም ልዩ ውበት የሚያሳዩ ምልክቶች ናቸው።
ልክ ነው። አድማጮች እንግዲህ ቆየት ባለው የባህታ ገብረ ሕይወት ዜማ አረፍ ብለን እንመለሳለን።
ስቃይ ዝካልዩ ኹልጊዲ ናይ ፍቕሪ ስቓይ ግን ዘይካል እዩ ዝደለዮ እንተዘይረኸበ ።
سقاي سكاليو خلقي دي نايف الرزق ايقن زي كاليو زيدني وانت زير اخلي بوعي خون بزاحري بغدري خون مشيت عبر خون عبر خال أبن با أمري كم نفاس نفاس درخا كمس زي في الله فغرغ حز كانو حيالي ودير سعدي مولا سغاي زكاليو خلقي دي نايف رزق ايقن زي كاليو زيدني وانت زير اخلي سغاي زكال كابوني نايف رزق اي مضع كله بارتي كان محرا يقبع مقاس فقر فقري بالهزبي زي قوان بخماي كحس كلو زي سجلتي حيات معي فقر سماي سغاي زكاليو خلقي دي نايف رزقيك زي كاليو زيدني وانت زير اخلي سغاي زكال كابوني نايف رزقي مضا
ባህታ ገብረ ህይወት ስቃይ ዘካአልዩ ሁልጊዜ ናይ ፍቅሬ ስቃይ ግን ዘካአልዩ ያለ ነበር የተጫወተው እውነት ነው በፍቅር ምክንያት የሚደርስ ስቃይ አይጣል ነው ደሬ
በደንብ አጥንተሽዋል ግጥሙን እሱን ይደረሰበት ያውቀዋል እንግዲህ
የሁድ መሰናዷችን ይቀጥላል ተከታዩ ዝግጅታችን ደግሞ ወጣቶችንና ሱስን ይመለከታል
ተከታዩ እንግዳችን በኮሎምበስ ኦሃዮ ነዋሪ የሆኑት ትውልደ ኢትዮጵያ አሜሪካዊ ዳንኤል ማሞ ናቸው። ራሳቸው በአንድ ወቅት የገቡበት ያደንዛጅ እጽ ሱስ በሳቸውና በቤተሰቦቻቸው ላይ ከፍተኛ ጉዳት ማድረሱን ይናገራሉ።
በሳቸው የደረሰው ደግሞ በሌሎች እንዳይደርስ ትምህርት እንዲሆንም በማሰብ ታዲያ ከካዛንቺስ እስከ ኦሃዮ የሚል መጽሐፍ ጽፈው አሳትመዋል። ደሬ ትምህርታቸውም ከዚሁ ጋር የተያዘ ነው አይደል?
ልክ ነው ሊሊ። አቶ ዳንኤል በኦሃዮ ዩኒቨርሲቲ በሰብአዊ አገልግሎትና ሰብስተንስ አቢዩዝ ወይም አደገኛ እጾችን አላግባብ ስለመጠቀም ትምህርታቸውን ተከታትለው አሁን በሙያቸው በሱስ የተጠመዱ ሌሎች ሰዎችን እየረዱ መሆኑን ነግረውኛል።
ስለዚህ በቀጥታ አንተና አቶ ዳንኤል በሱስ ዙሪያ ወዳደረጋችሁት ቆይታ እንለፍ።
ተናሽጥልን አቶ ዳንኤል ማሞ በቅድሚያ ከስደት ታሪኮ ጋር በተያያዘ ከአዋሬ እስከ ኦሃዮ የሚል መጽሐፍ ጽፈዋል። ስለ መጽሐፉ ይዘት ባጭሩ ሊነግሩኝ ይችላሉ?
አመሰግናለሁ ደረጀ። አዎ አዋሬ እንግዲህ መነሻው የትውልድ ሰፈሬ ነው። ኦሃዮ ደግሞ አሁን ለ30 ዓመት የኖርኩበት ነው። ከአዋሬ እስከ ኦሃዮ ድረስ የደረስኩበትን መጽሐፍ ዋናው ርዕስቱ ወድቆ መነሳትን አላማ ይዞ መነሳት ስትነሳ በዛ ላይ ደግሞ አዲክሽን በሽታ እንጂ ወንጀል አለመሆኑን እነዚህን የሚገልጽ መጽሐፍ ከራስ ጋራ መወዳደርና ለአላማ ይዘ መነስ ውጤትን ታገኝበታለህ ያንን የሚገልጽ መጽሐፍ ነው።
አዲክሽን ሲሉ ምን ማለት ሱስ ማለት ነው? ምን አይነት ሱስ
ነው? ሱስ ማለት ነው የሱስ እጾች እንግዲህ ሱሶች ሱስ ሲባል በአጠቃላይ እኛ በአገራችን ውስጥ እናቀው የመጠጥና የሲጋራ የቁማርን ነው። ነገር ግን ሱስ ብዙ አይነት ሱስ አለ። መጠጥ አለ፣ ድራግ አለ፣ አልኮል አለ፣ ላይንግ አለ፣ ውሸት አለ። የተለያዩ ሱሶች አሉ። እኛ ግን እንደ ሱስ እናንቆጥረው አይነቶች አሉ። እነሱም በዝርዝር የሚገልጽና እነዚህ ውስጥ ደግሞ እንዴት አድርገህ እንደምትገላገለው እሱን ለመወጣት የሚያስችል ምንድን ነው? ማመን ብቻ ነው። እኔ ይሄ ነኝ ብለህ ክሎዥር፣ አክሴፕታንስ፣ አድሚት ማድረግ፣ ማመን፣ መቀበል፣ እነዚህን የመሰሉትን ነገር ካደረግ መድኃኒት ይገኝልሃል። ይህንን የሚገልጽ ነው መጽሐፍ።
ዩናይትድ ስቴትስ ሲመጡ ወደዚህ 18ኛ የስደት ሀገሬ ነው ብለዋል። ምን ማለቱ እንደሆነ ሊያስረዱኝ ይችላሉ?
18ኛ ሀገር ማለት እንግዲህ እኔ በ24 ዓመቴ የሁለተኛ ዙር የብሔራዊ ውትድርናን ሸሽቼ የወጣው በሱዳን በኩል ነው የወጣሁት። ከዛ በኋላ እንግዲህ በፎርጅድ ፓስፖርት እኔ 7 የአውሮፓ ሀገሮችን፣ 1-5 የአፍሪካ ሀገር፣ 1-4 የአረብ ሀገሮችን፣ በአጠቃላይ 18ኛ ሀገሬ አሜሪካ ማረፊያ ነው የሆንኩት። መጨረሻ ግን ላይ በሙሉ በዲፖርቴሽን ተመልሼ ዞሬ ተመልሼ ሱዳን ሀገር ታስሬ ከሱዳን ውስጥ ወጥቼ እንደገና ህጋዊ መንገድ ወደ አሜሪካ መጥቻለሁ። ይሄ ሁሉ የሆነበት ምክንያት ለምን? ምን ለማግኘት? ይህን ሁሉ ያጠቃላል መጽሐፍ ውስጡ።
በነገሩን ህይወት ውስጥ አልፈው ከመጡ በኋላ ትምህርት ቤት ገብተው ሂውማን ሰርቪስ እና ሰብስታንስ አቢዩዝ ማጥናቱን የህይወት ታሪኮ ይገልጻል። ሂውማን ሰርቪስ እና ሰብስታንስ አቢዩዝ ምን እንደሆነ ያብራሩልናል። አሁን የሚሰሩትም በዚያው መስክ ነው። እንዲያውም በመስኩ የራስዎን ስራ በማቋቋም አዲስ የጀመሩትም ስራ በዚሁ ዘርፍ ነው። የህይወትዎን መስመር በዚህ መንገድ ያደረጉበት ምክንያት ምንድን ነው?
የህይወቴን መስመር በዚህ ያደረግኩት እንግዲህ ትምህርት ቤት ገብተህ ከምታገኘው እውቀት፣ መጽሐፍ አግኝተህ አንብበህ ከምታገኘው እውቀት ተጨማሪ አስተዋጽኦ ይሆናሉ እንጂ በህይወትህ የምታገኘው እውቀት ነው የሚበልጠው። ኑሮ ነው የሚያስተምረን እውቀት የሚበልጠው እና በዚህ በህይወት ኑሮ ውስጥ በተለይ ወደ ኦሃዮ ከመጣሁኝ በኋላ በፕሮሞሽን 7 ዓመት ሰርቻለሁ። በቢዝነስ ላይ 17 ዓመት ሰርቻለሁ። ያተረፍኩት አካባቢህን ነው የምትመስለው። በዛ አካባቢ ውስጥ ይሄንን አዲክሽን ውስጥ መግባት ከመጠጥ ባለፈም በቁማር ደረጃም በህይወት ዘመኔ ውስጥ ያለፍኩበት ደረጃና ራሴን የጎዳኝ ቤተሰቦቼን የረበሸ መጥፎ ሀቢት ውስጥ ገብቼ ከዛ ለመላቀቅ እና እንግዲህ ስነ ልቦና የሚባል ነገር አለ። የአይምሮ መወቀስ ከማንም ውቀሰት በላይ ነው እና ያ አይነት ስለደረሰብኝ ይሄንን ትምህርት ተምሬ ፔይባክ መልሶ ለመክፈል ሌላውን ትውልድ ለማዳን በዚህ አላማ ጊዜ ሰንስቼ ትምህርት ቤት ገባሁ። እሱንም ኮምፕሊት ካደረግኩኝ በኋላ አሁንም እየሰራ ያለሁት በዚህ በድራግ አዲክሽን ተጠቅተው ሰዎች ቤታቸውን ጥለው ወጥተው ሆምለስ ሆነው እስር ቤት ይገባሉ። ከእስር ቤቱ የሚወጡ ሲወጡ መግቢያ የላቸውም። ይሄ ፕሮግራም በትልቁ የሚደገፍ ፕሮግራም ሆኖ ለእኔም ፓሽኔት ሆኜ እዛ ውስጥ ኢንቮልቭ ሆኜ የምሰራው የፔይባክ መልሶ የመክፈል ያጠፋሁትን የመካስ ያክል ህሊና እረፍት ስለሰጠኝም ያንን ስራ በፍቅር እየወደድኩት በመስራት ላይ ይገኛለሁኝ። ይሄንን እየሰራው እያለሁም ምንም ልረካ አልቻልኩኝም ማለት ነው። ስለዚህ በኮሚኒቲያችን ውስጥም ይሄ ነገር መሰራት እንዳለበት፣ ወደፊትም ይሄ ነገር መቀጠል እንዳለበት በማመን አሁን ኮሚቴዎችን የዚህን አይነት አሁን በቤተሰቦቻችንም በእኛ እንትን ውስጥም የልጆቻችን ቢሄቪየር ጸባያቸው መቀየሩን አለመቀየሩን ይህንን በማጥናት ምን አይነት እርምጃ መውሰድ እንደሚችሉ አዌርነስን ለመስጠት ተዘጋጅቻለሁኝ። በዚህም ላይ ደግሞ ሌላ የዚሁ አይነት ተጠቂዎቹን ፓርሻል ሃውሲንግ አለ። ከዛ ከእስር ቤት ሲወጡ አንገር ይዘው ይወጣሉ። ምን አንገር ማናጅመንት እየተሰጣቸው ህብረተሰቡ ጋር ከመቀላቀላቸው በፊት ህብረተሰቡ ምን እንደሚመስል 10 ዓመት ታስሮ የወጣ ሰው ለሀገሩ አዲስ ነው፣ ሲመጣ ለህብረተሰቡ አዲስ ነው። ብዙ ነገር ለውጥ አለ። እነሱን ትምህርት በመስጠት ካውንስሊንግ፣ ሰው የደረሰበት ደረጃ እኩል እስከሚሆኑ ድረስ ትምህርት በመስጠት በማቆየት ከዛ በኋላ ሶቨር ሊቪንግ እንደረካቸዋለን። ሶቨር ሊቪንግ እጹ ከሁሉ ከወጡ በኋላ ራሳቸውን ችለው የሚቆሙበት ቤት ማለት ነው። እዛ ቤት ላይ ስራ መሰራት ይፈልጋል እሱ። ይሄም ሆኖ የሚገርምህ ነገር ብቻ አዲክሽን መጥፎ በሽታ መሆኑን ህመም መሆኑን የምታውቀው ይሄም ሆኖ ኦቨርላፕ ሬቱ በጣም 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 ሀይ ነው እና ይሄንን አዌርነስን ለማስተማር ነው እና ፔይባክ መልሶ ለመክፈል ነው የገባሁበት።
በዚህ ረገድ ያገኟቸው የተመለከቷቸው ኢትዮጵያውያን ማህበረሰብ አባላት አሉ?
አሁን ይሄ 4ኛ ዓመት በመስራት ላይ ያለው እኛ ሰው ህብረተሰብ ድብቅ ነው። አሁን ኤንዛይቲ የሚባለው ነገር ጭንቀት ማለት ነው በሁላችንም ላይ ያለ ነገር፣ ግን ጭንቀት አለኝ ብሎ መድኃኒት የሚወስድ አንድም የኛ ህብረተሰብ የለም። ሁለተኛ አልጠጣም ይልሃል፣ ግን ሲጠጣ ነው የሚያድረው። ሶስተኛ አላጨስም ይልሃል፣ ሲጨስ ነው የሚያድረው። የኔ እኮ የማጨሰው ትንሽ ነው ይላል። የትንሽ ሀቢት የለም፣ የትንሽ ነገር የለም። ግልጽነት ይፈልጋል ለመዳን። በዛ በሰራሁበት ሰዓት ውስጥ አንድ ኢትዮጵያዊ አግኝቻለሁ አድሚት አድርጎ የመጣ እሱም በ ፎስተር ፋሚሊ ያደገ የዘጠና ቀን ልጅ ያለ ሶስት ወንድሞቹ ጋራ አንድ እህት ጋርና ሁለት ወንድሞቹ ጋራ አዳፕት ተደርጎ መጥቶ እዚህ ያደገ ልጅ ነው። እና አማርኛ ማይናገርም ስለ ባህሉ ምንም የሚያውቀው ነገር የለም። ምንም ነገር አያውቅም። ያው አሜሪካዊ ነው። እና እሱን አግኝቻለሁ ነው እንጂ የእኛዎቹ እንግዲህ ከራስ ጋር እኮ ነው መጣላት ነው፣ ከራስ ጋር መታገል ነው። የሚያምንልህ የለም። ካመነ ግን ይድናሉ። አምኖ የመጣ ሰው የለም።
ስለዚህ እንግዲህ ከዚህ ስራ ጸባዩ ጋር በተያያዘ ከሚመለከቷቸው የአደገኛ እጾችን በሚመለከት ለኢትዮጵያ ወጣቶች እዚህም ሆነ ኢትዮጵያ ውስጥ ለሚገኙት ምን የሚለግሱት ምክር ይኖራል?
ለእኛ ህብረተሰብ መለገስ የሚችለው ምክር ምንድን ነው? ቤተሰቦችም ፖዘቲቭ ቲንኪንግ፣ በልጆቻቸው ላይ ጥሩ አይነት አመለካከት፣ ይሄ ነገር ወንጀል እንዳልሆነ መረዳት አለባቸው። ይሄ ነገር በሽታ ነው። በሽታ ለመሆኑ ለመማር ፈቃደኛ መሆናቸውን እና ፖዘቲቭ ቲንክ ካደረጉላቸው ልጆቻቸው ውስጥ ወይንም ደግሞ የባህሪ ለውጥ ካዩባቸው ይሄንን ለሚመለከተው ኮሚኒቲ ሰጥቶ እዚህ ሀገር ላይ እንደሆነ ያን ሀገር አሜሪካ ኢትዮጵያ ውስጥ ያለውን አላውቅም መቼም ብዙ ረጅም ጊዜ ነው እንደ 16 ዓመት ይሆነኛል አሁን ከሄድኩኝ። ግን እዛ ያለውን በእርግጠኝነት እንደተስፋፋ እንደሚመጣ አነባለሁ አያለሁኝ። እዚህ ያለው ግን ቤተሰቦቻችን በሞላ አዌር መሆን ይችላሉ። ይሄው ምንድን ነው የልጆቻቸው ካራክተር መቀየሩ ነው የምታየው። ምንድን ነው ገብተው ቤታቸው ውስጥ ለብቻቸው መቀመጥ ይፈልጋሉ። ቤታቸው ዘግተው ክፍል ሩማቸው ውስጥ ከፍለው ይቀመጣሉ። የመነጫነጭ ጸባይ ታይባቸዋል። በተወሰነ ሰዓት ከቤት ጥለው የሚወጡበት ሰዓት አለ። እንዲህ አይነት ነገሮች የባህሪ ለውጥ ሲታይባቸው ጥርጣሬ ውስጥ በማስገባት በኮሚኒቲም ሆነ እርዳታ በማግኘት እነሱ ራሳቸው ልጆቻቸውን በጥሩ መንገድ መንፈስ ይሄ በሽታ እንዳልሆነ ከዚህ መላቀቅ እንደሚቻል ይሄ በሽታ እንጂ እንትን እንዳልሆነ የመጥፎ ባህሪ መገለጫ አድርገውታል። እኛ ሀገር ላይ ያለ ሰው የመጥፎ ባህሪ መገለጫ አይደለም። የመረጥከው መንገድ ነው ስህተቱ እንጂ የጥሩ መንገድ አለ፣ መጥፎ መንገድ አለ። የመጥፎ መንገዱን መከተላቸው ነው ስህተቱ እንጂ ነገርየውን ቴስት ማድረጋቸው አይደለም፣ ወይንም ደግሞ በዛ አዲክሽን መያዛቸው አይደለም። እዛ ውስጥ መውጣት ይቻላል። መንገዱ የተሳሳተ መሆኑን ብቻ ማስረዳትና መግለጽ፣ ይሄ ደግሞ ኮቺንግ ያስፈልጋል እና እንደዚህ አይነት አድርጎ የሚያሰራ
ስለዚህ እንግዲህ አሁን እርስዎ እንደሚሉት ከሆነ ብዙዎቹ ኢትዮጵያውያን በተለይ ከአደንዛዥ እጽ ጋር የተያያዘ ችግር ያለባቸው ወይም ከሱስ ጋር የተያያዘ ችግር ያለባቸው ወጣቶችም ሆኑ የህብረተሰብ ክፍል አባላት ወደ ሕክምና እርዳታ ለማግኘት አይመጡም ነው። እንግዲህ ከዚህ ስራ ጸባዩ ጋር በተያያዘ ከሚመለከቷቸው የአደገኛ እጾችን በሚመለከት ለኢትዮጵያ ወጣቶች እዚህም ሆነ ኢትዮጵያ ውስጥ ለሚገኙት ምን የሚለግሱት ምክር ይኖራል? ምክር ይኖራል
ለኢትዮጵያውያኖች የማን ለእኛ ህብረተሰብ መለገስ የሚችለው ምክር ምንድን ነው? ቤተሰቦችም ፖዘቲቭ ቲንኪንግ፣ በልጆቻቸው ላይ ጥሩ አይነት አመለካከት፣ ይሄ ነገር ወንጀል እንዳልሆነ መረዳት አለባቸው። ይሄ ነገር በሽታ ነው። በሽታ ለመሆኑ ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን እና ፖዘቲቭ ቲንክ ካደረጉላቸው ልጆቻቸው ወይንም ደግሞ የባህሪ ለውጥ ካዩባቸው ይሄንን ለሚመለከተው ኮሚኒቲ ሰጥቶ እዚህ ሀገር ላይ እንደሆነ ያን ሀገር አሜሪካ ኢትዮጵያ ውስጥ ያለውን አላውቅም መቼም ብዙ ረጅም ጊዜ ነው እንደ 16 ዓመት ይሆነኛል አሁን ከሄድኩኝ። ግን እዛ ያለውን በእርግጠኝነት እንደተስፋፋ እንደሚመጣ አነባለሁ አያለሁኝ። እዚህ ያለው ግን ቤተሰቦቻችን በሞላ አዌር መሆን ይችላሉ። ይሄው ምንድን ነው የልጆቻቸው ካራክተር መቀየሩ ነው የምታየው። ምንድን ነው ገብተው ቤታቸው ውስጥ ለብቻቸው መቀመጥ ይፈልጋሉ። ቤታቸው ዘግተው ክፍል ሩማቸው ውስጥ ከፍለው ይቀመጣሉ። የመነጫነጭ ጸባይ ታይባቸዋል። በተወሰነ ሰዓት ከቤት ጥለው የሚወጡበት ሰዓት አለ። እንዲህ አይነት ነገሮች የባህሪ ለውጥ ሲታይባቸው ያው ጥርጣሬ ውስጥ በማስገባት በኮሚኒቲም ሆነ እርዳታ በማግኘት እነሱ ራሳቸው ልጆቻቸውን በጥሩ መንገድ መንፈስ ይሄ በሽታ እንዳልሆነ ከዚህ መላቀቅ እንደሚቻል ይሄ በሽታ እንጂ እንትን እንዳልሆነ በሽታ እንጂ የመጥፎ ባህሪ መገለጫ አድርገውታል። እኛ ሀገር ላይ ያለ ሰው የመጥፎ ባህሪ መገለጫ አይደለም። የመረጥከው መንገድ ነው ስህተቱ እንጂ የጥሩ መንገድ አለ፣ መጥፎ መንገድ አለ። የመጥፎ መንገዱን መከተላቸው ነው ስህተቱ እንጂ ነገርየውን ቴስት ማድረጋቸው አይደለም፣ ወይንም ደግሞ በዛ አዲክሽን መያዛቸው አይደለም። እዛ ውስጥ መውጣት ይቻላል። መንገዱ የተሳሳተ መሆኑን ብቻ ማስረዳትና መግለጽ፣ ይሄ ደግሞ ኮቺንግ ያስፈልጋል እና እንደዚህ አይነት አድርጎ የሚያሰራ በአገር ውስጥ ደግሞ ያው በእርግጠኝነት የኢኮኖሚውን ሁኔታ ሊሆን ይችላል። ግን መንግስት አሁን ፈቅዶ እነዚህ በእርዳታ ድርጅት የሚገቡት ሰዎች ጋራ በመተባበር የዚህ አይነት ትምህርት ቤት መክፈት ከዚህ አደገኛ እጽ ብዙ ህጻናቶችን ወጣቶችን ማስወገድ ይቻላል። ያለፈው አልፎ አሁን እንደ አንድ የሚጀምረውን አዲሱ ጄኔሬሽን ከእጽ ነጻ አድርጎ ማሳደግ ይቻላል። እና አንዱም የኔ መጽሐፍ እንደተገልጸዋለሁኝ አንዱም አላማዬ እሱ ነው።
ስለዚህ እንግዲህ አሁን እርሶ እንደሚሉት ከሆነ ብዙዎቹ ኢትዮጵያውያን በተለይ ከአደንዛዥ እጽ ጋር የተያያዘ ችግር ያለባቸው ወይም ከሱስ ጋር የተያያዘ ችግር ያለባቸው ወጣቶችም ሆኑ የህብረተሰብ ክፍል አባላት ወደ ሕክምና እርዳታ ለማግኘት አይመጡም ነው። ከዚህ ስራ ጸባዩ ጋር በተያያዘ ከሚመለከቷቸው የአደገኛ እጾችን በሚመለከት ለኢትዮጵያ ወጣቶች እዚህም ሆነ ኢትዮጵያ ውስጥ ለሚገኙት ምን የሚለግሱ ምክር ይኖራል?
ለኢትዮጵያውያኖች ለእኛ ህብረተሰብ መለገስ የሚችለው ምክር ምንድን ነው? ቤተሰቦችም ፖዘቲቭ ቲንኪንግ በልጆቻቸው ላይ ጥሩ አይነት አመለካከት፣ ይሄ ነገር ወንጀል እንዳልሆነ መረዳት አለባቸው። ይሄ ነገር በሽታ ነው። በሽታ ለመሆኑ ዊሊንግነስ ቱ ለርን ለመማር ፈቃደኛ መሆናቸውን ለመማር ፈቃደኛ ከሆኑ እና ፖዚቲቭ ቲንክ ካደረጉላቸው ልጆቻቸው ወይንም ደግሞ የባህሪ ለውጥ ካዩባቸው ይሄንን ለሚመለከተው ኮሚኒቲ ለሰጥቶ እዚህ ሀገር ላይ እንደሆነ ያን ሀገር አሜሪካ ኢትዮጵያ ውስጥ ያለውን አላውቅም መቼም ብዙ ረጅም ጊዜ ነው እንደ 16 ዓመት ይሆነኛል አሁን ከሄድኩኝ፣ ግን እዛ ያለው በእርግጠኝነት እንደተስፋፋ እንደሚመጣ አነባለሁ አያለሁኝ። እዚህ ያለው ግን ቤተሰቦቻችን በሞላ አዌር መሆን ይችላሉ። ይሄው ምንድነው የልጆቻቸው ካራክተር መቀየሩ ነው የምታየው። ምንድነው ገብተው ቤታቸው ውስጥ ለብቻቸው መቀመጥ ይፈልጋሉ። ቤታቸው ዘግተው ክፍል ሩማቸው ውስጥ ከፍለው ይቀመጣሉ። የመነጫነጭ ጸባይ ታይባቸዋል። በተወሰነ ሰዓት ከቤት ጥለው የሚወጡበት ሰዓት አለ። እንዲህ አይነት ነገሮች የባህሪ ለውጥ ሲታይባቸው ያው ጥርጣሬ ውስጥ በማስገባት በኮሚኒቲም ሆነ እርዳታ በማግኘት እነሱ ራሳቸው ልጆቻቸውን በጥሩ መንፈስ ይሄ በሽታ እንዳልሆነ ከዚህ መላቀቅ እንደሚቻል ይሄ በሽታ እንጂ እንትን እንዳልሆነ በሽታ እንጂ የመጥፎ ባህሪ መገለጫ አድርገውታል። እኛ ሀገር ላይ ያለ ሰው የመጥፎ ባህሪ መገለጫ አይደለም። የመረጥከው መንገድ ነው ስህተቱ እንጂ የጥሩ መንገድ አለ፣ መጥፎ መንገድ አለ። የመጥፎ መንገዱ መከተላቸው ነው ስህተቱ እንጂ ነገር ይሁን ቴስት ማድረጋቸው አይደለም፣ ወይንም ደግሞ በዛ አዲክሽን መያዛቸው አይደለም። ከዛ ውስጥ መውጣት ይቻላል። መንገዱ የተሳሳተ መሆኑን ብቻ ማስረዳትና መግለጽ፣ ይሄ ደግሞ ኮቺንግ ያስፈልጋል እና እንደዚህ አይነት አድርጎ የሚያሰራ በአገር ውስጥ ደግሞ ያው በእርግጠኝነት የኢኮኖሚውን ሁኔታ ሊሆን ይችላል። ግን መንግስት አሁን ፈቅዶ እርዳታ ሰጪ ድርጅት የሚገቡት ሰዎች ጋራ በመተባበር የዚህ አይነት ትምህርት ቤት መክፈት ከዚህ አደገኛ እጽ ብዙ ህጻናቶችን ወጣቶችን ማስወገድ ይቻላል። ያለፈው አልፎ አሁን እንደ አንድ የሚጀምረውን አዲሱን ጄኔሬሽን ከእጽ ነጻ አድርጎ ማሳደግ ይቻላል። እና አንዱም የኔ መጽሐፍ እንደተገልጸዋለሁኝ አንዱም አላማዬ እሱ ነው። በአገር ውስጥ ደግሞ ያው በእርግጠኝነት የኢኮኖሚውን ሁኔታ ሊሆን ይችላል። ግን መንግስት አሁን ፈቅዶ እነዚህ እርዳታ ሰጪ ድርጅት የሚገቡት ሰዎች ጋራ በመተባበር የዚህ አይነት ትምህርት ቤት መክፈት ከዚህ አደገኛ እጽ ብዙ ህጻናቶችን ወጣቶችን ማስወገድ ይቻላል። ያለፈው አልፎ አሁን እንደ አንድ የሚጀምረውን አዲሱን ጄኔሬሽን ከእጽ ነጻ አድርጎ ማሳደግ ይቻላል። እና አንዱም የኔ መጽሐፍ እንደተገልጸዋለሁኝ አንዱም አላማዬ እሱ ነው።
በጣም አመሰግናለሁ አቶ ዳንኤል ማሞ።
እሺ፣ አመሰግናለሁ ደረጀ።
እሺ፣ በጣም አመሰግናለሁ። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።